ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ጥቅምት 14 2015 ዓ.ም ምረት ዝግጅታችን ጀመረ። የኢትዮጵያ መንግስትና የህወሓት ልዑካን ቡድኖች በደቡብ አፍሪካ እንደሚካሄድ ለተነገረው ድርድር ደቡብ አፍሪካ መግባታቸው ቢገለጽም እስካሁን ከደቡብ አፍሪካ ስለ ድርድሩ የወጣ መረጃ የለም። ይሁን እንጂ ውጊያው እንደቀጠለ የኢትዮጵያ መንግስት በትግራይ ክልል የሚገኙ ቁልፍ ከተሞችን መቆጣጠሩን አስታውቋል። ይህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ እንደምን አመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብራችሁ የማመሻው ስመኝሽ ቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረገጽ ፕሮዲውሰራችን አበባየው ገበያው አብረውን ያመሻሉ። የምሽቱ ዋና አዘጋጅ አሉላ ከበደ ነው። ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። እስከ ምሽቱ 4 ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልን አድማጮቻችን እንደምን አመሻችሁ። የምሽቱን ዋና ዋና የዓለም ዜናዎችን ማሰማችሁ ደረጀ ደስታ ነኝ። ዩጋንዳ ዋና ከተማ ካምፓላ ውስጥ ካለፈው አርብ ወዲህ ለኢቦላ ቫይረስ የተጋለጡ 11 ሰዎች መገኘታቸውን የአገሪቱ ባለስልጣናት አስታወቁ። ራቅ ባሉት የምስራቅ አፍሪካዊቱ አገር አካባቢዎች ወረርሽኙ ከአንድ ወር በላይ አሳሳቢ በሆነ ሁኔታ እየተስፋፋ መሆኑ ተመልክቷል። በዋና ከተማዋ ካምፓላ አካባቢ ባለፈው አርብ ለቫይረሱ ከተጋለጡት 2 ሰዎች በተጨማሪ ትናንት እሁድ ደግሞ ሌሎች 9 የሚሆኑ ሰዎች መገኘታቸውን የጤና ሚኒስትሩ ጄን ሩት አሴንግ ዛሬ በሰጡት መግለጫ አስታውቀዋል። በአፍሪካ የዓለም ጤና ድርጅት ከፍተኛው ባለስልጣን ባለፈው ሳምንት በሰጡት መግለጫ በኡጋንዳ ወረርሽኙ በከፍተኛ ፍጥነት እየተስፋፋና ለጤና ሰራተኞች አስቸጋሪ ሁኔታ መፍጠሩን ተናግረዋል። እንደ አውሮፓ አቆጣጠር ካለፈው መስከረም 20 ወዲህ 75 የኢቦላ ተጋላጮች እንደነበሩና ከመካከላቸው 28ቱ መሞታቸውን የኡጋንዳ ባለስልጣናት አረጋግጠዋል ሲል አሶሲየትድ ፕሬስ ዘግቧል። የሱዳን ወታደራዊ መንግስት 2 ቀናት በዘለቀውና ቢያንስ 220 ሰዎች የሞቱበትን ከባድ የጎሳ ግጭት ተከትሎ የደቡብ ብሉ ናይል ክፍለ ግዛት የጦር አዛዥን ከስልጣናቸው ማንሳታቸው ተነገረ። ከኢትዮጵያና ከደቡብ ሱዳን ጋር በመትዋሰነው ብሉ ናይል ክፍለ ግዛት በሃውሳና በርታ ጎሳዎች መካከል ባገረሸው ብጥብጥ በርስ በርስ ግጭት ውስጥ የምትገኘውን አገር የፖለቲካ ቀውስ እንዳበዛው ተመልክቷል። በኢትዮጵያ ድንበር አቅራቢያ በመትገኘው ዋድ ኤል ማሂ ከተማ ውስጥ ባለፈው ሳምንት ረቡዕና ሐሙስ ጥረቱ ተባብሶ እንደነበረም ተገልጿል። ግጭቱ የተከሰተው በአገሪቱ ላጭር ጊዜ ታይቶ የነበረውን የዲሞክራሲ ሽግግር የሱዳን ወታደራዊ ግልበጣ ባስተጓጎለበት አንደኛ ዓመት ላይ መሆኑም ተዘግቧል። ጠንካራው ወታደራዊ መንግስት በክፍለ ግዛቱ የሚገኙ የብሔረሰብ ቡድኖችን ደህንነት መከላከል አልቻለም የሚል ትችት እየተሰነዘረበት መሆኑ በአሶሲየትድ ፕሬስ ዘገባ ተመልክቷል። ከስልጣናቸው በተነሱት በሜጀር ጀነራል ራምዚ ባባከር ምትክ ሜጀር ጀነራል ራቤይ አብደላ አደም የብሉ ናይል ጦር ኃይል አዛዥ ሆነው መሾማቸውን የሱዳን ጦር ኃይል ቃል አቀባይ አስታውቀዋል። ሹምሽሩ የተከናወነው አሳዛኝ ለሆኑ የጸጥታ ሁኔታዎች መፍትሄ ለመፈለግ ነው ያሉት ቃል አቀባዩ ግጭቶቹን የሚመረምር ተልእኮም ተመስርቷል ብለዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። በፓኪስታን ታዋቂ ከሆኑ የምርመራ ጋዜጠኞች መካከል አንዱ ኬንያ ውስጥ በጥይት ተመቶ መሞቱን ፖሊስና ቤተሰቦቹ አስታወቁ። የ50 ዓመቱ ጋዜጠኛ አርሻድ ሸሪፍ ትናንት እሁድ ጭንቅላቱን ተመቶ የተገደለው በተሳሳተ ማንነት መሆኑን ፖሊስ ገልጿል። ግድያው የተፈጸመው ፖሊስ ዘግቶት በነበረው በማጋዲ ከተማና በዋና ከተማው ናይሮቢ መካከል ባለው አውራ ጎዳና ላይ ነው። ጋዜጠኛው የነበረበትን የተሽከርካሪ ይነዳ የነበረው አሽከርካሪ የመንገድ መሰናክል ጥሶ በመሄዱ በተከፈተ ተኩስ መሆኑን አንድ ታዋቂ የኬንያ ጋዜጣ ዘግቧል። ማቹ ጋዜጠኛ በትዊተር ላይ 2 ሚሊዮን ተከታዮች ያሉት ሲሆን በፓኪስታን ታዋቂ በሆነውና VRA News በተባለው ቴሌቪዥን ከፍተኛ ተመልካች ያሉት የፖለቲካ ጉዳዮችን የሚዳስሱ ዝግጅቶችን ያቀርብ እንደነበር ተገልጿል። በርካታ ጋዜጠኞችና በሌሎችም ጋዜጠኞች ላይ የተሰነዘረውን የግድያ ዛቻና በርካታ የፍርድ ቤት ክሶችን በመሸሽ ከፓኪስታን ተሰዶ የወጣው ባለፈው ነሐሴ መሆኑ ተዘግቧል። ጋዜጠኞች፣ የተቃዋሚ ፖለቲከኞች፣ የህግ ባለሙያዎችና የመብት ተሟጋች ቡድኖች የጋዜጠኛው ሞት አስደንጋጭና እጅግ አሳዛኝ ብለውታል። የፓኪስታን መንግስት ኬንያ ውስጥ በተፈጸመው ግድያ ዙሪያ ያለውን ዝርዝር ሁኔታ በተሟላ መንገድ እንዲያጣራም ጠይቀዋል። የፓኪስታን ጠቅላይ ሚኒስትር ሻሪፍ በትዊተር ባወጡት ጽሑፍ በጋዜጠኛው ሞት በጥልቅ ማዘናቸውን ገልጸዋል። ለፓኪስታን የጸጥታና የስለላ መስሪያ ቤቶች እጅግ ቅርብ የነበረ የሚባለው ጋዜጠኛ ሸሪፍ በመንግስት ባለስልጣናት በተለይም በጠቅላይ ሚኒስትር ጥምር መንግስት አባላት በሆኑ ይፈጸማሉ ስለሚባሉና የሙስና አድራጎቶች መረጃ የያዙ ዘገባዎችን አዘውትሮ ያቀርብ እንደነበር ተመልክተዋል። ለጸረ ሽብርተኛ ተልዕኮ ከሚሰማሩ የፓኪስታን ወታደሮች ጋርም አብሮ በመጓዝ ይዘግብ እንደነበረ ተገልጿል። ሆኖም ከቅርብ ወራት ወዲህ የፓኪስታንን የጦር ሰራዊት አመራርና መንግስቱን አጥብቆ ይነቅፍ እንደነበር ተገልጿል። የእንግሊዝ የቀድሞ የፋይናንስ ሚኒስትር ሪሺ ሱናክ ለእንግሊዝ ጠቅላይ ሚኒስትርነት የሚያበቃቸውን ውድድር ማሸነፋቸው ተነገረ። የ42 ዓመቱ ሱናክ ከ200 ዓመታት በላይ በዘለቀው የብሪታንያ ታሪክ በእድሜ ትንሹ የመጀመሪያው ነጭ ያልሆኑ የሂንዱ እምነት ተከታይ ጠቅላይ ሚኒስትር እንደሚሆኑም ተመልክተዋል። በእንግሊዝ የመገናኛ ብዙሃን ዲሺ ሪሽ በሚል የቁልምጫ ስም የሚጠሩት ሱናክ ያላቸው የወጣትነት ቁመና፣ ቄንጠኛው አለባበሳቸውና በራስ የመተማመን ስሜት ያላቸው ወጣት የፖለቲካ ሰው መሆናቸው ተመልክተዋል። ሪሺ ሱናክ የሚቀጥለው የእንግሊዝ ጠቅላይ ሚኒስትር ሊሆኑ ይችላሉ የሚለውን ዜና የለንደን ነዋሪዎች በደስታ መቀበላቸው ቀደም ባለው ዘገባ ተመልክተዋል። ባለፈው ሐምሌ በስነ ምግባር ጉድለት ከስልጣናቸው የተወገዱት ቦሪስ ጆንሰን ባለፈው ሳምንት ራሳቸውን ከስልጣን ያገለሉትን ጠቅላይ ሚኒስትር ሊዝ ትረስ በመተካት ለገዢው የወግ አጥባቂው መሪ እንደሚወዳደሩ በስፋት ተጠብቆ እንደነበር ተገልጿል። ጆንሰን ለእረፍት ከነበሩበት የካሪቢያን ደሴት ወደ አገራቸው ከተመለሱ በኋላ ባለፈው ቅዳሜና እሁድ ከህግ አውጪዎቹ የምክር ቤት አባላት ደጋፊዎቻቸው ድጋፍ ለማሰባሰብ መሞከራቸው ተመልክተዋል። ትናንት እሁድ ለእጩነት የሚያበቃቸውን ከ100 በላይ የምክር ቤት አባላት ስሞችን ማሰባሰብ መቻላቸውንም ገልጸው እንደነበር ማስታወቃቸው ተገልጿል። ይሁን እንጂ ሱናክ ከጆንሰንና ከቀድሞ የካቢኔ ሚኒስትር ፔኒ ሞርዳውንት ከፍ ባለ መጠን ከ100 በላይ የወግ አጥባቂው ፓርቲ የፓርላማ አባላት ያሉበትን ጠንካራ የህዝብ ድጋፍ ማግኘት መቻላቸው ተመልክቷል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ የሰኞ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ምሽት ጥቅምት 14 2015 ዓ.ም ምረ ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። አብራችሁን እንድታመሹ በድጋሚ እንጋብዛለን። አሁን ቀዳሚ ወደሚሆነው የአብይ ርዕስ ዘገባችንን እንለፍ። ከሰሜኑ የሀገሪቱ ጦርነት ጋር በተያያዘ የደረሱ ሰብአዊና ቁሳዊ ጉዳቶች በሰነድ መዘጋጀት ለመልሶ ግንባታ እንቅስቃሴዎች አስተዋጽኦ እንደሚያደርግና መመሪያም ሊሆን እንደሚችል ምሁራን ተናግረዋል። ባለፉት 2 ዓመታት በተካሄደው የሰሜን ኢትዮጵያ ጦርነት ወቅት በአማራ ክልል የደረሰውን ሰብአዊና ቁሳዊ ጉዳት የሚያትት መጽሐፍ በአማራ ክልል ዩኒቨርሲቲዎች ፎረም አዘጋጅነት ታትሞ ተመርቋል። የመጽሐፉ ዋና ዓላማ ተመሳሳይ ጉዳቶች እንዳይደርሱ መከላከል እንደሆነም ተገልጿል። አስቴር ምስጋናው ተጨማሪ ዘገባ ይዛለች።
ወደ 2 ዓመታት ለሚጠጋ ጊዜ በዘለቀው የሰሜን ኢትዮጵያ ጦርነት ወቅት አብዛኞቹ ውጊያዎች ከተካሄዱባቸው ክልሎች አንዱ የአማራ ክልል ነው። ሰሞኑን የተመረቀውም በዚህ ጦርነት ወቅት በአማራ ክልል የደረሰውን ሰብአዊና ቁሳዊ ጉዳቶችን የሚያትት በጥናት ላይ የተመሰረተ የተባለ መጽሐፍ ነው። ጥናቱ የሸፈነው ወይም የተመለከተው ከሰኔ 2013 እስከ ታህሳስ 2014 ድረስ ብቻ ሲሆን በ7 የአማራ ክልል ዞኖችና በአንድ ከተማ አስተዳደር እንዲሁም በ87 ወረዳዎችና በ9 45 ቀበሌዎች ውስጥ ደረሰ ያለውን ጉዳት አካቷል። በእነዚህ ግዚያት በተጠቀሱት አካባቢዎች የደረሱ ሰብአዊና ቁሳዊ ጉዳቶችን በመጽሐፉ በዝርዝር መካተቱን የጠቆሙት የባህር ዳር ዩኒቨርሲቲ መምህርና የጥናት ቡድኑ አባል ዶክተር አዳነ ተስፋዬ ናቸው።
በተለይ ሶስት ነገሮችን ነው እንግዲህ የጥናቱ መሰረት ያደረግነው። ስነ ልቦናዊ ጉዳት፣ ምን አይነት ስነ ልቦናዊ ጉዳት ደረሰ? ምን አይነት ሰብአዊ ጉዳት ደረሰ? ምን አይነት የቁሳዊ ጉዳት ደረሰ የሚለውን በየቦታው ለማጥናት ሞክረናል። የተጠቀምነው የጥናት ዘዴ ያው የሴንሰስ ቆጠራ እንደ ሌላው ምርምር ሳምፕል ምናምን ናሙና ሳይሆን ቆጠራ ነው ያቸው።
ዶክተር አዳነ ተስፋዬ ያክለው በጦርነቱ 2,300,000 ህዝብ መፈናቀሉን፣ ከ1,100,000 በላይ ነዋሪዎች በጊዜያዊ መጠለያ ጣቢያ ውስጥ መግባታቸውን፣ 11 ሚሊዮን ህዝብ ደግሞ ለከፍተኛ የምግብ እጥረት እንደተጋለጠ መጽሐፉን በመጥቀስ አመልክተዋል።
ከዞን ዞን፣ ከወረዳ ወረዳ፣ ከቀበሌ ቀበሌ ቢለያይም ውድመቱ አጠቃላይ 291 ቢሊዮን 816,377,000 ብር ውድመት ደርሷል። ይሄ ውድመት የተተመነው እንግዲህ ከተሳፍ እስከ ሚያዚያ በነበረው ጊዜ ነው። ከሚያዚያ ወዲህ ያለውን ኢንፍሌሽን ስናይ ምናልባት መልሶ ለመገንባት እጥፍ ቢኖር ሲገረበው ይሆን የሚለው ሌላ ጥያቄ ነው።
በአማራ ዩኒቨርሲቲዎች ፎረም ተዘጋጅቶ የታተመው ይህ መጽሐፍ ዋና ዓላማም ተመሳሳይ ጉዳቶች እንዳይከሰቱ ሁሉም ወገኖች እንዲያውቁት ለማድረግ እንደሆነና ለመልሶ ማቋቋም ስራው ለግብዓትነት እንዲያገለግል ታስቦ ነው ብለዋል ዶክተር አዳነ።
ይህን ሰንዶ ማስቀመጥ ነገ ከነገ ወዲያ ትውልዱ ባልሆነ አካሄድ ሂዶ ያልሆነ እንትን ውስጥ እንዳይገባ ለትምህርት መማሪያ ይሆናል። ስለዚህ በዚያ ደረጃ ጥሩ ነገር ነው። አሁን አንዳንድ ይህን ዘግባችሁ ለበቀል ነው ለነው ለበቀል አይደለም መሆን ያለበት፣ እንደ ሰው ዘር እንደ ሰው ልጅ ምንድነው ማድረግ ያለብን የሚለውን ተምረንበት እንድናልፍ ማስተማሪያ ይሆንናል ማለት ነው። ሁለተኛ ይህንን በዚህ ደረጃ መስራታችን እንደ መልሶ ማቋቋም እና ልማት ስራ ለመስራት ይህን ሰነድ መሰረት አድርገን መስራት አለብን።
ዶክተር አብዮት የኔአለም በባህር ዳር ዩኒቨርሲቲ መምህርና ተመራማሪ ናቸው። በአካባቢው ነዋሪ ህዝብ ላይ የደረሰውን የስነ ልቦና ጉዳት ቅድሚያ ሊሰጠው ይገባል ብለዋል።
መጀመሪያ ቅድሚያ መስጠት ያለበት በጦርነቱ አካባቢ ላይ የነበሩ እንደዚሁም ከጦርነቱ ውጭ ሆነ ለምሳሌ እኔ አሁን እዚህ ቁጭ ብዬ በስነ ልቦና በጣም ተረብሸ ነበረ። ኢቭን እኛ ስደሻችን ምንድን ነው እስከ ማለት ድረስ ማለት ነው እና ድርሻችን መወጣት አለብን ያስባሉ።
በተመሳሳይ ዶክተር ደነቀው ቢተው በባህር ዳር ዩኒቨርሲቲ መምህርና ተመራማሪ ሲሆኑ የደረሰውን ጉዳት መልሶ ለመገንባት ብዙ 10 ዓመታት ስለሚጠይቁ ከውጭም ከውስጥም ድጋፍ ያስፈልጋል ብለዋል።
ይህ ጥፋት እንደ ሀገር ሲታይ በጣም ትልቅ ጥፋት ነው። ይህ ደግሞ የተደረገው ከአስተያየት ሰጪዎችም እንደተባለው ይህ ጦርነት ብቻ አይደለም፣ የጦር ወንጀል ዴሊብሬትሊ ሆን ተብሎ የጤና ተቋማት፣ የትምህርት ተቋማት፣ እናቶች መዋለጃ ክፍል ሆን ተብሎ የወደመበት መጥፎ ድርጊት ነው። ቁሳዊ ግንባታውን 2 አስርተ ዓመታት 3 አስርተ ዓመታት ይህ በ3 ዓመት በ2 ዓመት የጠፋ ጥፋት እኛ ያጠናን የ3 ወር የ4 ወር ቢሆንም የጠፋ ጥፋት ከ20-30 ዓመት ይጨርሳል። አንዚህን እነዚህን ለመገንባት የሁሉም ዓለም አቀፍ ማህበረሰብ ተሳትፎ ያስፈልጋል።
በዚህ ጥናት ከ4000 በላይ ምሁራን ተሳትፈውበታል ብለዋል አዘጋጆቹ። የጥናቱ ውጤት ለዓለም አቀፉ ህብረተሰብ ተደራሽ እንዲሆን ደረጃውን በጠበቀ መልኩ እንዲታተም ዶክተር አብዮት ጠይቀዋል።
ሌላ ዋናው መስራት የሚጠበቅብን ይመስለኝ ይህን ወደ ጆርናል አርቲክል ወይም ደግሞ ሳይንሳዊ አርቲክል ሆኖ በታዋቂ ጆርናሎች እንዲታተሙ ማድረግ ይመስለኛል። እና ሲታተሙ አንደኛ እምነት ይኖራል ባለሙያዎች ስለሚያትሙት፣ ሁለተኛ ነገር ደግሞ እምነት እንዲኖረው የሚያደርገው የውጭ ሀገር ሳይንቲስቶች ሪቪው አድርገውት ወይም ደግሞ ገምግመውት ስለሆነ ማለት ነው። እና እነዚህ ሶስት ነገሮች የትህነግን ጥፋት በትክክል ለዓለም አቀፍ ሚዲያ ማድረስ ይቻላል ብዬ አስባለሁ።
በመጽሐፉ የተጠቀሱት ሰብአዊና ቁሳዊ ጉዳቶች የደረሱት ህወሓት የአማራ ክልልን የተለያዩ አካባቢዎችን ተቆጣጥሮ በቆየባቸው ወራት ነው ሲሉ አዘጋጆቹ ተናግረዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው መጋቢት ወር ባወጣው የምርመራ ሪፖርትም ከነሐሴ ወር 2013 ዓ.ም ጀምሮ የትግራይ ኃይሎች በአጎራባች የአፋርና አማራ ክልል አካባቢዎች ላይ በከፈቱት ወታደራዊ ጥቃት በርካታ ቦታዎችን ተቆጣጥረው እንደነበር ገልጿል። በተቆጣጠሯቸው አካባቢዎች ከፍተኛ የሰብአዊ መብት ጥሰትና የንብረት ውድመት አድርሷል ሲል አመልክቷል። ህወሓት ግን ታጣቂዎቹ በአማራ ክልል የተለያዩ አካባቢዎች በቆዩባቸው ጊዜያት የሰብአዊ መብት ጥሰትና የንብረት ውድመት አድርሷል የሚሉ ሪፖርቶችን በከፍተኛ ሁኔታ ሲያስተባብል ቆይቷል። የድርጅቱ ቃል አቀባይ ጌታቸው ረዳ ለጋዜጠኞች በሰጡት መግለጫም የሚከተለውን ብለው ነበር።
ይሄ ሰራዊት የትግራይ ነው የሚመስል ሰራዊት ነው ማለት ሌላ ነገር አለ። የትግራይ ቫሊዩስ የትግራይ እሴቶች የወረሰ ሰራዊት ነው ማለት ነው። ዋክ ሲገባ የእጁ ሲገባ አማራን የመንበርከክ አማራን የማዋረድ ፍላጎት ሳይሆን ከምንም ነገር በላይ የትግራይን ደህንነት የማረጋገጥ ፍላጎት ይዞ እንደገባ በተግባር የሚያረጋግጥ ሰራዊት ነው።
በምረቃ ስነ ስርዓቱ ላይ የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለን ጨምሮ የዩኒቨርሲቲ ፕሬዝዳንቶች፣ ሌሎች ከፍተኛ የመንግስት ባለስልጣናት፣ የሃይማኖት አባቶች እንዲሁም ምሁራን ተገኝተውበታል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይ ርዕስ ዘገባውን ነበር። የትንታኔው መጽሔት ይቀጥላል። በአፍሪካ ህብረት አደራዳሪነት በኢትዮጵያ መንግስትና በህወሓት መካከል በደቡብ አፍሪካ የሚደረገውን የሰላም ንግግር አስመልክቶ ሁለቱም የልዑካን ቡድኖቻቸውን መላካቸውን ተዘግቧል። ይህንን አስመልክቶ ከሀገር ውስጥና በውጭ ሀገር ከሚገኙ አድማጮች የደረሱንን አስተያየቶች ስናሰማ ቆይተናል። ለዛሬ ምሽትም ከሀገር ውስጥ ከመቀሌ እንዲሁም ከውጭ ሀገር ከለንደን የደረሱንን እናሰማለን። በቅድሚያ ወደ መቀሌ ንውሰዳችሁ እና የመቀሉ ዘጋቢያችን ሙልጌታ ጽሃ ያደረሰናን እንከታተል።
ውይይቱ አስመልክቶ እንዲሁም ጦርነቱ ያደረሰው ያለው ጉዳት በመቀለ ከተማ አስተያየት ከሰጡኝ አንዱ አቶ አማኑኤል ገብረጻድቅ ይባላሉ።
ጦርነቱ በጣም መጥፎ ተጽዕኖ መጥፎ ገጽታ ያለው ጦርነት ነው ያያየን ያለ ነው። በተለይ በዚህ ሰዓት እንደምታዩ ባንክ ቤት የለም፣ ትምህርት ቤት ህፃናት ታመው ህክምና ራሱ በአግባቡ የሚያገኝ ማንም ኖር የለም። ስለዚህ በእጅጉ በጣም አሳዛኝ ነው። ስታየው እንዴ በየመንገዱ በየእንትኑ የተቸገረው የሚለምን ሰው ስታይ እያለው ራሱ ብር ባንክ ቤት እያለው አውጥቶ መጠቀም የማይችል ሰው ስታይ በጣም ራስን የሚሰማ ስሜት በጣም መጥፎ ነው። እኔ በራሴ በጣም ነው የማዝነው በዚህ ጉዳይ። ሁሉም ተደራዳሪ አካላት ቆም ብለው ማሰብ ይኖርባቸዋል። ከዚህ በኋላ ስቃይና መከራ ለዚህ ህዝብ ይበቃዋል ማለት ማንም ብታየው ሁሉም የኢትዮጵያ ህዝብ ወንድማማች ነው። ይሄ ማንም የማንም ጠላት የለም። ተነጋግረው ተደራድረው ወደ ሰላም መምጣት ያለበት። ስለዚህ ሁሉም ይሄን ነገር ቆም ብሎ አስበው ጦርነቱ መቋጫ የሚገኝበት መንገድ መፈለግ አለበት ብዬ ነው የማምነው።
የጸረ ኤችአይቪ ኤድስ መድኃኒት ተጠቃሚ መሆኗን የምትገልጸው ወይዘሮ ፊዮሪ ፈረደ የተባለች በበኩሏ ጦርነቱ በህይወቷ ከባድ ተጽዕኖ ማሳደሩ ትገልጻለች።
በጣም አስቸጋሪ ነው። መድኃኒት መቆራረጥም ስለሚያጋጥመን አስቸጋሪ ነው ያለው። አስቸጋሪ ነው አሁን ማለት ራብም አለ፣ በዛም ጦርነትም ድሮንም ስላለ በጣም አስከፊ ነው ያለው። አሁንም ታመኳን ታክም ይድናሉ ብትልበት ሰዓትም የለም። አሁን
ቶሎ ሰላም እንዲሰፍን ሊሰራ ይገባል ያለችው ፊዮሪ የደቡብ አፍሪካ ውይይትም ውጤታማ እንዲሆን ምኞቷ ገልጻለች።
በቃ በሰላም እንዲፈታ ወደ ደቡብ አፍሪካ መሄዱን ሰላም ይዞ ተስማምተው ሁሉ ነገር በሰላም እንዲሆን በቅርብ ቀን ሁሉ ነገር እንዲከፈትልንና ሰላም እንዲሆንልን ነው የምንፈልገው። እንዲከፈትልን መድኃኒትም ይሁን ምግብም ይሁን ሁሉ ነገር እንዲከፈትልን እንመኛለን። የቡቦ ክልል ደስ ነው የምንመኘው።
ኤፍሬም በርሀ የተባለ አስተያየት ሰጪ በበኩሉም
ድርድሩ ዝም ብለህ አይተህ ለመመለስ የሚሄዱ ይመስለኛል። ምክንያቱም ሁለቱም አይጣጣሙም። እነዚህ የሚያቀርቡት ሐሳብና እሱ የሚያቀርበው ሐሳብ በጣም የተለያየ ነው፣ በጣም ቱፋር ነው። ስለዚህ ስማማሉ ብዬ አልገምትም። ምክንያቱም እሱ የሚያቀርበው በጣም ለነዚህ የሚከብድ ሐሳቦች ይዞ ይመጣል ወደ ድርድሩ፣ እነዚህም እንደዛ። ስለዚህ ላለመስማማት የሚስማሙ ነው የሚመስለው በቃ። እና ይስማማሉ ብዬ አልገምትም። ዓለም አቀፍ ማህበረሰቡን አክሽን ቢወስድ አሪፍ ነው ለሁለቱም ህዝብ። ስፔሻሊ እዚህ ጦርነት ላይ ብዙ ዋጋ እየከፈለ ያለው ህዝብ ለህዝብ ተብሎ ዓለም አቀፍ ማህበረሰቡን ስለ ፓርቲ ሳይሆን ስለ ህዝቡ አስቦ ፈጣን የሆነ ስጉምት ቢወስድ ደስ ይለኛል። አክሽን ነው የሚያስፈልገው ብዬ ነው የማስበው።
አቶ ዳኛው አሰፋ የተባሉ በበኩላቸው ጦርነቱ በከፍተኛ መጠን ህዝብ እያፈናቀለ ነው ብለዋል።
ከፍተኛ ችግር እያደረሰ ነው። በመድኃኒትም በምግብም በፍራት በጦርነቱ በሚሞት ሲቪል ህብረተሰባችን በጣም ከባድ ነው። መፈናቀል ስላለ ቤቱ ንብረቱ ተሰው ነው የመጣ በጣም አጥጊ ነው ለዘረፋ። በከተማ ውስጥ ድሮን ባለፈው አክሱም ውስጥ አድዋም ሽሬም የደበደበ ነበር ከባድ መሳሪያ ባሱ ድምጽ መመታቱን ብቻ ሳይሆን ድምጹም በጣም ልጅስጣናቶች በጣም እየተቸገሩ ነው። መከፍተኛ የስነ ልቦና እንትን ፈጥሯል። በደቡብ አፍሪካ በሰላም ቢፈታ በጣም ጥሩ ነው። የዓለም ማህበረሰብም በጣም ተጽኖ አድርገው ባቸውቃ ወደ ሰላም መንገድ እንዲገባ መደረግ አለበት።
በደቡብ አፍሪካ ሊደረግ የታሰበውን የሰላም ንግግር ተከትሎ በመቀሌ የሚኖሩ አድማጮች ያካፈሉንን አስተያየት ነበር ሙልጌታ ጽሃ ያደረሰን። አሁን ደግሞ ወደ ለንደን እናቀናና ኑራቸውን በለንደንና ጀርመን ያደረጉ ኢትዮጵያውያን በድርድሩ ዙሪያ የበኩላቸውን ሐሳብ አካፍለውናል። የለንደኑ ዘጋቢያችን አስተዋይ መለሰ እንደሚከተል ያቀርባል።
ስሜ አለባቸው ደሳለኛ በሻ ይባላል። የሚደረገው የሰላም ድርድር ይሳካል አይሳካም የሚለው ግን በኔ ግምት ሙሉ በሙሉ ይሳካል ብዬ አላምንም። ምክንያቱም የኢትዮጵያ መንግስት ለሰላም ያለውን ቁርጠኝነት አሳይቷል። ከዚህም በላይ ደግሞ አሁን የተቆጣጠራቸውን ከተሞችና የያዛቸውን ወታደራዊ የበላይነትን ስንመለከት የኢትዮጵያ መንግስት በተሻለ አቋም ላይ ነው የሚገኘው።
አፋሪ ፈቃድ ባላለው ከጀርመን የኢትዮጵያ ብሔራዊ ኪነ ጥበብ ማዕከል ነው። የአሁኑን ድርድር የሚወስደን ወዴት ነው? ወደ 1990 ደርግን ከኢትዮጵያ አውጥቶ እነሱን ለማስገባት የተደረገውን ኮፒ ነው ብዬ ነው የምገምተው። እንግዲህ ከድርድሩ በኋላ ሰዎች ይመለሳሉ ወይስ እዛው ይቀራሉ የምናየው ነው።
አርቲስት ግሩም ባላለው ከለንደን ነው ይህን አስተያየት የምሰጠው። የኢትዮጵያ መንግስት በአሁን ሰዓት ላይ ከመቀሌ በስተቀር አብዛኛውን የትግራይ ክልሎችን የተቆጣጠረበት ሁኔታ ነው ያለው። ስለዚህ አንደኛ ለነኚህ አመራሮች የመውጣት እድሉን እንዲያገኙ ሆኗል። ከዚህ በፊት ጀነራል ጻድቃንና ደብረጽዮን ትንሽ የገፋ ባደረጉበት ሰዓት ላይ የተናገሩትን እናቃለን። አሁን እኔ ምለው በራሴ አስተያየት ለኢትዮጵያ ህዝብ ጥሩ አማራጭ የሚሆነው የህዋቶች ጥቅ መፍታት ነው።
ኤርሚያስ ጌታቸው ከለንደን። ድርድሩ ቆንጆ ነው። ማንም ሰው ሰላምን የሚጠላ አይመስለኝም። ግን ድርድሩ መጀመሪያ መሆን ያለበት መታረቅ ያለበት ለኔ ህዝቡ ነው ብዬ ነው የማምነው።
ድምጻዊት የዝና ነጋሽ ነኝ ከለንደን። በድርድሩም ሆነ እርቁ በጦርነቱ የተጎዱ ወገኖቻችን ያሳተፈ መሆን አለበት። ህዝቡን የሚወክል ያካተተ መሆን አለበት። ምክንያቱም ህዝብ ተሰዷል፣ አልቋል፣ ተጨፍጭፏል። በተለይ ወልቃይትን ራያን በጥንቃቄ መታሰብ ያለበት ይመስለኛል። እንደኔ ህዋታውን የሚደራደሩት ስለ ትግራይ ህዝብ ነው ስለ ኢትዮጵያ ነው ወይስ ለራሳቸው? እና ይሄንንም ማሰብ ያስፈልጋል። ሁላችንም ለሀገር ለወገን ፍቅርና ለወገን ድምጽ መሆን ስላለብን ፍቅር ሰላም ይስጠንና አምላክ ብየላለሁ። አመሰግናለሁ።
ዘጋቢዎቻችንን አስተዋይንና ሙልጌታን እናመሰግናለን። ለአሜሪካ ድምጽ ከዋሽንግተን ዲሲ መተላለፉን ይቀጥላል። ዩናይትድ ስቴትስ ውስጥ ለሚገኙ ኢትዮጵያውያን ሁሉ ከጥቅምት 10 2015 ዓ.ም ጀምሮ ለ18 ወራት ለሚቆይ ጊዜያዊ ከለላ ፈቃድ እንደሚሰጣቸው የዩናይትድ ስቴትስ የሀገር ውስጥ ደህንነት መስሪያ ቤት ባለፈው ሳምንት ባወጣው መግለጫ አስታውቋል። የከለላውን ምንነት በተመለከተና ኢትዮጵያውያን ማወቅ ስለሚገባቸው ጉዳዮች እንግድ ወልዴ አንድ የስደተኞች ጠበቃ አነጋግሮ የሚከተለውን ልኳል። አድማጮች ይህንን በሚቀጥለው ተመልሰን ይዘን እንመጣለን። ፋይሉን እስካደርሱን ከስቱዲዮ እየጠበቅን ነው። በሚቀጥለው ቅንብራችን የኢትዮጵያ ትምህርት ሚኒስትር አዲስ ስነ ስርዓት መቅረጹን እንመለከታለን። በኢትዮጵያ ከ1986 ዓመተ ምህረት ጀምሮ ለ3 ዓመታት ያክል ስራ ላይ የነበረውን ስርዓተ ትምህርት በአዲስ ቀይሯል። በአዲሱ ስርዓተ ትምህርት ላይ 3.8 ሚሊዮን ህዝብ እንደተወያየበት የተነገረ ሲሆን ዘንድሮ ከአንደኛ እስከ 8ኛ ክፍል ባለው የትምህርት እርከን ላይ ተተግብሯል። በትምህርት ሚኒስቴር የስርዓተ ትምህርት ማበልጸጊያ መሪ አስፈጻሚ ዶክተር ቴዎድሮስ ሸዋረገድ ለአሜሪካ ድምጽ በሰጡት ቃል አዲሱ ስርዓተ ትምህርት ለበርካታ አመታት ሲነሳ የቆየውን የትምህርት ጥራት ጥያቄ ይመልሳል ብለዋል። አዲሱ የስርዓተ ትምህርት ጥራትን እንዲሁም ተማሪዎችን ክህሎት እናውቀት ያሻሽላሉ የተባሉ ለውጦች እንዳይደገም ስራ አስፈጻሚው ገልጸዋል። የአሜሪካ ድምጽ ያነጋገራቸው የትምህርት ባለሙያ ዶክተር ደጀኔ ንጉሴ በበኩላቸው የስራተ ትምህርት ለውጥ ማድረግ ብቻውን ጥራትን አያሻሽልም ብለዋል። በአዲስ አበባ ዩኒቨርሲቲ የመምህራን ትምህርትና የትምህርት አመራር ማዕከል አስተባባሪ የሆኑት ዶክተር ደጀኔ ንጉሴ አዲሱ ስርዓተ ትምህርት በዘርፉ አዳዲስ ለውጦችን ማካተቱን ገልጸው ሆኖም የሚጠበቀውን የትምህርት ጥራት ለማምጣት ከተፈለገ የመምህራን አሰለጣጠንና ብቃት ላይ መሰራት አለበት፣ ኑሯቸውም ሊሻሻል ይገባል ብለዋል። በኢትዮጵያ 50 ሺህ ትምህርት ቤቶችና 700 ሺህ መምህራን እንዳሉ ጠቅሶ ገብረ ሚካኤል ገብረ መድህን ያጠናቀረው ዘገባ ዝርዝሩን ይዟል።
በ1986 ዓመተ ምህረት የጸደቀውን የትምህርት ፖሊሲ ተከትሎ የተቀረጸውና ላለፉት 3 አስርት ዓመታት በሥራ ላይ የቆየው ሥርዓተ ትምህርት ትምህርትን በማዳረስ ላይ ጥሩ ውጤት ማምጣቱን በትምህርት ሚኒስቴር የሥርዓተ ትምህርት ማበልጸጊያ መሪ ሥራ አስፈጻሚ ዶክተር ቴዎድሮስ ሸዋርገጥ ገልጿል። ሆኖም ነባሩ ሥርዓተ ትምህርት በጥራት ረገድ አሳሳቢ ችግር ማስከተሉን ይናገራሉ። ሥርዓተ ትምህርቱ ነበሩበት ያሏቸውንም ክፍተቶች እንዲህ ይዘረዝራሉ።
አንደኛ ያለፈው ሥርዓተ ትምህርት በአብዛኛው በከውጭ የተቀዳ ነው። ሁለተኛ ደግሞ በይዘት የታጨቀ ነው። በጣም የትምህርት አይነቶች ብዛት ነበረባቸው። ከተማሪው ማህበራዊ ህይወትና ከስራና ከምርት ጋር ያልተቆራኘ በመሆኑ ችግር ፈጥሯል ነው።
ስለ አዲሱ ስርዓተ ትምህርት ለአሜሪካ ድምፅ አስተያየት የሰጡት በአዲስ አበባ ዩኒቨርሲቲ የመምህራን ትምህርትና የትምህርት አመራር ማዕከል አስተባባሪ የሆኑት ዶክተር ደጀኔ ንጉሴ በነባሩ ስርዓተ ትምህርት ጠንካራና ደካማ ጎኖች ላይ ጥናት መካሄድ የጀመረው በ2006 ዓመተ ምህረት እንደነበረ ያስታውሳሉ። በጥናቱ ከተለዩት ችግሮች አንዱ ስርዓተ ትምህርቱ ሀገራዊና አካባቢያዊ ተጨባጭ ሁኔታዎችን አለማካተቱ እንደሆነም ይገልጻሉ።
ሁሉም ሰው እንደምለው የኛ ትምህርት ጠቀሜታው ያን ያህል የጎላ አይደለም። ሪሌቫንስ የሚባለው የአግባብነት ተማሪው ሲማር በአካባቢው እያየ ካደገው ነገር ጋር ተገናኝ ስላልሆነ ዝም ብሎ አየር ላይ የተንጠለጠለ ነገር ነው። ሲወጣም ደግሞ የተማረውን ነገር ስራ ላይ ለማዋል ብዙ የሚጠቁመው ነገር አይደለም የሚል ብዙ ትችቶች ነበሩ።
አዲሱ ስርዓተ ትምህርት ጥራትን፣ እውቀትንና ክህሎትን ሊያሻሽሉ የሚችሉ ትላልቅ ለውጦችን ማድረጉን የሚጠቅሱት ዶክተር ደጀኔ ንጉሴ የትምህርት አደረጃጀት ላይ የተደረገው መዋቅራዊ ለውጥ ከነዚህ አንዱ እንደሆነ ተናግረዋል።
በፊት የነበረው 4-4-2-2 የሚል አደረጃጀት ይዞ ነው። ከአንድ እስከ አራት አንድ ደረጃ ነው። ከአምስት እስከ ስምንት ነበረ። ከዛ ከ9-10 ደግሞ ሁለተኛ ደረጃ ሆኖ ፕሪፓራቶሪ 11-12 በምን የተደራጀ ነበረ። የአሁኑ ግን ይህንን አደረጃጀት ቀይሮ ለቅድመ አንደኛ ደረጃ ትልቅ ትኩረት ሰጥቶ እሱ 2 ዓመት እንዲሆን ተደርጓል። ከዛ አንደኛ ደረጃ የሚባለው ከአንድ እስከ 6 ሆኖ እንዲደረጅ ተደርጓል። ከዛ መካከለኛ ደረጃ ደግሞ 7-8 ነው። ሁለተኛ ደረጃ ከ9-12 ነው። በፊት ፕሪፓራቶሪ ተብሎ የተለየውን አንድ ላይ አድርጎ ከ9-12 ሁለተኛ ደረጃ ተብሎ በዚህ አስቀምጠዋል። እና እንግዲህ 2-6-2-4 የሚል አደረጃጀት ነው።
ስርዓተ ትምህርት ከሁኔታዎች ጋር እየተጣጣመ በየጊዜው መቀየር አለበት የሚሉት ዶክተር ቴዎድሮስ ሸዋርገጥ ደግሞ አዲሱ ስርዓተ ትምህርት ለተግባርና ለግብረ ገብ ትምህርት ትኩረት መስጠቱን ይገልጻሉ።
አጠቃላይ ትምህርትን የሙያ ትምህርት ስልጠናዎችን የአቀራጅቶ መስጠት ጀነራል ኤጁኬሽን ቮኬሽናላይዝ ማድረግ ማለት ነው። አንዱ እሱ ነው። በየትምህርት አይነቱ የተግባር ነገሮችን አስተሳስሮ የመስራት አንድ ከቅድመ አንደኛም ጀምሮ በየደረጃቸው በየእድሜያቸው ያንን የመስራት ነው። ሁለተኛው ደግሞ በአጠቃላይ ትምህርት ውስጥ የስራና ተግባር ትምህርት ተካቶ የሚሰሩበትና ልክ ሲወጡ በአንድ ሙያ በአነስተኛ ደረጃ የሙያ ባለቤት ሆነው እንዲወጡ የማድረግ ነው። ስለዚህ በዚያ ደረጃ እንዲቀናጅ ነው የተደረገው። ሌላው የግብረገብ ትምህርት ነው። የግብረገብ ትምህርት እንግዲህ ለአሁን ላለው ለስነ ምግባር ስብራት መንስኤም ነው። ይህንን ደግሞ በአንድ በኩል በትምህርት ስርዓት ውስጥ የማካተት ነው። ስለዚህ ከአንደኛ እስከ ስድስተኛ ክፍል ግብረገብ ትምህርት እንደ አንድ የትምህርት አይነት እንዲሰጥ ነው የሚደረገው። ከ7ኛ ክፍል በኋላ ደግሞ የዜግነት ትምህርት እንዲሰጥ ነው የሚደረገው።
አዲሱ ስርዓተ ትምህርት የ21ኛው ክፍለ ዘመን ክህሎቶችንም ማካተት ችሏል የሚሉት ዶክተር ደጀኔ ሆኖም አፈጻጸም ላይ ብዙ ሊሰራ እንደሚገባ ያሳስባሉ። የስርዓተ ትምህርት ለውጥ ብቻውን ጥራትን ስለማያመጣ የመምህራን ስልጠና ላይ በትኩረት መሰራት ይኖርበታል ብለዋል።
ተገባበሩ ላይ በደንብ ክትትል ካለ አሁንም ተመልሶ ያው ነው የሚሆነው። ካሪኩለሙ አንድ ኮምፖነንት ነው የኤጁኬሽን የትምህርት ሲስተሙ። ያ ተስተካክሏል። አሁን ወደ መምህራን ስንመጣ መምህራን ጋር ያለው ትልቁ ነገር መምህራን ናቸው ያንን ማቴሪያል ወደ ስራ የሚቀይሩትና አሰራጣኑ ግን መሆን አለበት አያያዝ ምን መሆን አለበት ከሰለጠኑና ከወጡ በኋላ ስንዴት ነው እየያዝናቸው ያሉት የምለው ነገር የመምህራን አሰራጣን አያያዝ ላይ በጣም ትልቅ ትኩረት መስጠት አለበት።
የመምህራንን ኑሮ ማሻሻልም የለውጡ አንድ አካል መሆን እንደሚገባው ነው የሚናገሩት።
ብዙ መምህራን ሙስ ማስተማርን እንደ ትርፍ ጊዜ እየወሰዱት ነው። ባጃጅ የሚሰሩ መምህራን አሉ። በትርፍ ጊዜ ከእንትን ውጪ በሚሆኑበት ጊዜ ሌላ ሀብታም ቤት ተፈጥሮ ልብስ የሚያጥቡ ሴት መምህራን አሉ። እንደዚህ አይነት መምህራን ቁጭ ብሎ ክፍል ውስጥ ገብቶ ስለ ኑሯቸው ስለ ነገ እንዴት ልጆቻቸውን ምን እንደሚያበሉ ነው የሚያስቡ መምህራን ባሉበት እንዴት ነው ጥራት ያለው ትምህርት ተብሎ ሊታሰብ የሚችለው? እና አዎ ይሄ በደንብ በቃ መታየት አለበት።
በትምህርት ሚኒስቴር የስርዓተ ትምህርት ማበልጸጋ መሪ ስራ አስፈጻሚ ዶክተር ቴዎድሮስ ሸዋርገት ይህን ሐሳብ ይጋራሉ። በሀገሪቱ ውስጥ ወደ 50 ሺህ የሚጠጉ ትምህርት ቤቶችና 700 ሺህ መምህራን እንዳሉ የሚናገሩት ዶክተር ቴዎድሮስ ሁሉም ነገር በአንድ ሊለወጥ አይችልም፣ ሆኖም በሂደት የሚስተካከሉ ነገሮች አሉ ብለዋል።
ሁሉም መምህር በተጨባጭ ጥራት ያለውን ትምህርት እንዲያስተላልፍ እገዛ ማድረግ ይጠይቃል። ያ ደግሞ እገዛ ያሉ ስርዓቶች አሉ። ተከታታይ የሙያ ማጎልበቻ አለ። ሁለተኛ ደግሞ የብቃት ማረጋገጥ መምህራን ለዛ ደረጃ ብቁ ናቸው ወይ፣ ያንን ላይሰንሲንግ ስርዓት አለ፣ የሙያ ፍቃድ እና እድሳት፣ በዛ እየተመዘኑ ብቃታቸው የሚረጋገጥበት። ሌላው ደግሞ እንዳልከው የመምህራንን ሁኔታ ማሻሻል፣ አሁን የተጀማመሩ ነገሮች እሱ አጠናክሮ የመቀጠል ሁኔታ አለ። እንግዲህ በአንድ ጊዜ ሁሉ ነገር በአንድ ጊዜ አይሆንም።
በአዲሱ ስርዓተ ትምህርት መሰረት በተዘጋጁት መጽሐፍት ይዘት ላይ የሚነሱትን ቅሬታዎች በተመለከተ ለተነሳላቸው ጥያቄ ዶክተር ቴዎድሮስ በይዘት ላይ ጉድለት ካለ በሂደት ተገምግሞ ይሻሻላል ብለዋል።
ማንኛውም ጽሑፍ ሲጻፍ እኔ የምቀበለው ምን እንትን አትቀበል፣ ግን አብዛኛው ሰው የተስማማበት እንትን ይሆናል እና ሂደቱ ደግሞ የካሪክለም ሂደት እየገመገም ከምትሄድ ነው። ለዛ ነው እኮ ግምገማ የሚጠራው። ለምሳሌ የተለያዩ ግምገማዎች ይጠራሉ እኮ መጽሐፍ ሲዘን ይተቻል፣ የተለያየ ሀሳብ እንትን ይላል እና ያ የተሰጠው ሁሉ ሀሳብ አሳማኝ ላይሆን ይችላል። ስለዚህ እነኛን ነገሮች ይሄ የተለያዩ ባለድርሻ አካላት የሚሰጡት ትክክል ነው ወይ የሚለው እሱን ደግሞ በደንብ አረጋግጦ መጽሐፍቶችን የማሻሻል ያዘጋጁም የገምጋሚውም ስራ ተሻለ።
የስርዓተ ትምህርት ለውጡ 3.8 ሚሊዮን ህዝብ እንደተወያየበት ዶክተር ቴዎድሮስ ገልጿል። እንደዛም ሆኖ በአዲሱ ስርዓተ ትምህርት ላይ የሚነሱ የተለያዩ ሐሳቦች ይሰማሉ። ሐሳቦቹን ያካተቱ ዘገባዎችን ማቅረባችንን እንቀጥላለን። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት ዝግጅታችንን ነው። የምሽቱን የመጀመሪያ አጋማሽ አጠናቅን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። በሁለተኛው አጋማሽ ከዛሬ ጀምሮ በደቡብ አፍሪካ እንደሚካሄድ የተነገረውን የሰላም ንግግር የተመለከተ ዝርዝር ዘገባ ይኖረናል። ከዛ በፊት ግን ቀደም ሲል አስተዋውቀ ነው የነበረው ዩናይትድ ስቴትስ አዲስ ያወጣችውን የግዚያዊ ከለላ በተመለከተ ወደሱ እናልፋለን። ዩናይትድ ስቴትስ ውስጥ ለሚገኙ ኢትዮጵያውያን ሁሉ ከጥቅምት 10 2015 ዓ.ም ጀምሮ ለ18 ወራት የሚቆይ ጊዜያዊ የከለላ ፍቃድ እንደሚሰጣቸው ዩናይትድ ስቴትስ የሀገር ውስጥ የደህንነት መስሪያ ቤት ባለፈው ሳምንት ባወጣው መግለጫ አስታውቋል። የከለላው ምንነት በተመለከተና ኢትዮጵያውያን ማወቅ ስለሚገባቸው ጉዳዮች እንግድ ወልዴ አንድ የስደተኛ ጠበቃ አነጋግሮ የሚከተለውን ልኳል።
ኢትዮጵያ ውስጥ ባለው የጸጥታ ሁኔታ ምክንያት ዩናይትድ ስቴትስ ውስጥ ለሚገኙ ኢትዮጵያውያን ሁሉ ከጥቅምት 10 2015 ዓ.ም ምረት ጀምሮ ለ18 ወራት ለሚቆይ ጊዜያዊ የከለላ ፈቃድ እንደሚሰጣቸው የዩናይትድ ስቴትስ የሀገር ውስጥ ደህንነት መስሪያ ቤት ባለፈው ሳምንት ባወጣው መግለጫ አስታውቋል። የዩናይትድ ስቴትስ መንግስት እየተካሄደ ያለው ግጭትና ኢትዮጵያን የተጫናትን ጊዜያዊ ሁኔታዎች ይገነዘባል። የደህንነት መስሪያ ቤቱም ከለላ ለሚያስፈልጋቸውና በአሜሪካ ላሉ የኢትዮጵያ ዜጎች ጊዜያዊ ከለላ ለመስጠት ይፈልጋል ብለዋል የዩናይትድ ስቴትስ የአገር ውስጥ ደህንነት ሚኒስትር የሆኑት አሌሃንድሮ ማዮርካስ። ወደ ዩናይትድ ስቴትስ ከጥቅምት 10 2015 በፊት ለገቡ ኢትዮጵያውያን የዚህ ለአንድ ዓመት ተኩል የሚቆይ እድል ተጠቃሚ መሆን እንደሚችሉ ተገልጿል። ከጥቅምት 10 2015 በኋላ አሜሪካ የገቡ ኢትዮጵያውያን ግን መመሪያው የሚመለከታቸውም ተብሏል። በግጭት፣ በሰብአዊ ቀውስ፣ በምግብ እጥረት፣ በጎርፍ፣ በድርቅና በመፈናቀል ምክንያት ወደ አገራቸው መመለስ የማይችሉ ኢትዮጵያውያን በአገራቸው ያለው ሁኔታ እስከሚሻሻል በአሜሪካ እየሰሩ መቆየትና መኖር ይችላሉ ብሏል የዩናይትድ ስቴትስ የሀገር ውስጥ ደህንነት መስሪያ ቤት ባወጣው መግለጫ። የዚህ ድር ተጠቃሚዎች እንደማን ናቸው የሚለውንና ተያያዥ ጉዳዮችን በተመለከተ አንድ በስደተኞች ጉዳይ ላይ አተኩሮ የሚሰሩ ጠበቃን አግኝተናል። አቶ ቶማስ ኃይሉ ይባላሉ። በአሌክዛንድሪያ ቨርጂኒያ ቢሮአቸውን አድርገው በዲሲና አካባቢው እንዲሁም ከመላ አሜሪካ ለሚመጡ ባለጉዳዮች አገልግሎት ይሰጣሉ። በቅድሚያ የከለላ ፈቃድ ምን ማለት ነው የሚለውን ያብራሩልናል።
እሺ፣ ቴምፖራሪ ፕሮቴክቲቭ ስታተስ ተብሎ እንግዲህ አሁን ኦክቶበር 20 ላይ የወጣው ለኢትዮጵያ ዜጎች የአሜሪካ መንግስት የሰጠው ጊዜያዊ መቆያ ፈቃድ ነው። ይሄ በአጠቃላይ እንግዲህ የመጀመሪያ ጊዜ አይደለም። በተለያየ ሁኔታ በተለያዩ አገሮች ውስጥ የሚደርስ ችግር ሲኖር የሲቪል ዎር ሊሆን ይችላል፣ በዌዘር ምክንያት፣ በፍላዲንግ፣ በተለያዩ ነገሮች አሜሪካ ውስጥ ያሉ ግለሰቦች ወደ ሀገራቸው መመለስ በማይችሉ ጊዜ የአሜሪካ መንግስት የሚሰጠው ጊዜያዊ ፈቃድ ነው። ያው በህግ ለ18 ወር ነው የሚቆየው ማለት ነው። ስለዚህ አሁን የኢትዮጵያ ዜጎችን በተመለከተ በሀገር ውስጥ አሁን ኢትዮጵያ ውስጥ ባለው ሲቪል ዎር ከዛም ጋር ተያይዞ ባለው እንግዲህ ስደት፣ ድርቅ፣ በሽታ ከዛ ጋር ተያይዞ የአሜሪካ መንግስት እዚህ ሀገር ላሉ ስታተስ ለሌላቸው ሰዎች ወይ ስታተሳቸው ፔንድ እያደረገ ላሉ ሰዎች ለ18 ወር እንዲቆዩ የሚያስችል ጊዜያዊ መኖሪያ ፈቃድ ነው የሰጠው ማለት ነው።
የዚህ እድል ተጠቃሚዎችስ እነማን ናቸው? በተለይ ተማሪዎችንና እንዲሁም የጥገኝነት ጥያቄያቸው ተቀባይነት ሳያገኝ ቀርቶ መንግስት ወደ ሀገራቸው ወይም ወደ መጡበት ሊመልሳቸው በፍርድ ሂደት ላይ ያሉትን ይጨምር እንደው አቶ ተማስ ያብራራሉ። በተጨማሪም የህግ የማይመለከታቸውና በወንጀል ጉዳያቸው የተያዘ ሰዎችስ እነሱን ይመለከት እንደው ያንንም ጨምረው ይነግሩናል።
በወንጀል ተከሰው የተፈረደባቸው ሰዎች በከባድ ወንጀል ተከሰው የተፈረደባቸው ሰዎች ከዚህ ጥቅም የወጡ ናቸው። ግን እንደገና ዌይቨር የሚባል ፕሮሰስ አለ፣ ይቅርታ የሚያገኙበት መንገድ ማለት ነው። ስለዚህ ወንጀሉ እጅግ በጣም ከባድ ካልሆነና በአጠቃላይ ይሄ ከአሜሪካ የጸጥታ ጉዳይ ጋር በተያያዘ ካልተፈረደባቸው ሰዎች ወይ ደግሞ ከአምስት ዓመት በላይ ካልተፈረደባቸው ሰዎች በስተቀር ሌሎቹ አፕላይ ማድረግ ይችላሉ። ግን ይቅርታ፣ ይሄ የዌቨር አፕሊኬሽን የሚባለው ከሱ ጋር ተያይዞ የሚጠየቅ ነገር ማለት ነው። እሱን ጠይቀው የዚህ ተጠቃሚ መሆን ይችላሉ ማለት ነው።
በመካሄድ ላይ ባለ ጦርነት፣ የተፈጥሮ አደጋ እንዲሁም ለየት ያሉ እና ጊዜያዊ ችግሮች ከሚባሉት ሶስት ሁኔታዎች በአንዱ ወይም ከአንድ በላይ ሁኔታዎች ሲያጋጥሙ ጊዜያዊ የከለላ ፈቃድ ይሰጣል ብሏል መግለጫው። ኢትዮጵያ በመካሄድ ላይ ባለ ጦርነትና ለየት ያሉ እና ጊዜያዊ ችግሮች የሚለውን ስለምታሟላ ከለላው መሰጠቱን የደህንነት መስሪያ ቤቱ አስታውቋል። ለየት ያሉና ጊዜያዊ ችግሮች ከተባሉትና ሰዎችን ወደ አገራቸው ከመመለስ የሚያሰጉ ውስጥ ደግሞ የምግብ ደህንነት አለመኖርን የሚጨምር የሰብአዊ ቀውስ፣ የጎርፍ አደጋ፣ ድርቅ፣ ከፍተኛ መፈናቀልና የበሽታዎች መስፋፋት የሚፈጥሩት ተጽዕኖ የሚሉት ይገኙበታል። ለመሆኑ እድሉ ሊራዘም የመቻሉ ሁኔታ በምን ይወሰናል? ለሌሎች ሀገሮች የተሰጠው ተመሳሳይ እድል ልምድ ምን ያሳያል ስንል አቶ ተማስን ጠይቀን ነበር።
እንግዲህ ዋናው ነገር እንደነገርኩ ይሄ ነገር መጀመሪያ ይሄ ህግ እንዲወጣ ይሄ ቴምፖራሪ ይሄ ጊዜያዊ ፈቃድ እንዲወጣ ምክንያት የሆነው ነገር ምንድን ነው የሚለው ነው። እንግዲህ በተለያዩ ሀገሮችም እንደዛ ነው። ለምሳሌ የሶማሊያን ጉዳይ መውሰድ ይችላል። የሶማሌ አሁንም ባለው በጣም ደረጃም ጊዜ ነው ሽራዝ የሚቆየው 18 ወሩ ኤክስፓየር ሲያደርግ እዛ ውስጥ እዛ ሀገር ውስጥ ያለው ሁኔታ ተሻሽሎ ይሄን ህግ የሚያስቆም ካልሆነ በስተቀር ለምሳሌ ጦርነት ካለ ሲብል ወር ለምሳሌ እንሰጠ ያ የሚከተል ከሆነ የመታደስ እድል አለውና ብዙ ጊዜ በብዙ ሀገሮች ላይ ለምሳሌ ሲሪያ ታድሷል፣ ሶማሊያ ታድሷል፣ ሱዳን ታድሷል። ስለዚህ ይሄን እንግዲህ በግምትኛ ስለዚህ እኛ ሀገር ያለው ሁኔታ አሁን ሀገራችን ውስጥ ያለው ግጭት እንዳልከው ዘጋታ የመጣው ችግር ሁሉ ከእንግዲህ ከ18 ወር ከአንድ አመት ከስድስት ወር በኋላ እንደገና የሚታይ ነገር ነው፣ ሪቪው የሚደረግ ነገር ነው። ከዛ የአሜሪካ መንግስት አይ ይሄ ነገር መራዘም አለበት ችግሩ አልጠፋም ወይ በጣም ሲግኒፊካንት ላልቀነሰም ብሎ ካመነ ያራዝመዋል ማለት ነው።
በትጥቅ ግጭቱ ምክንያት ሲቪሎች ለጥቃት ለሞት አስገድዶ ለመደፈርና ለሌሎች ጾታዊ ጥቃቶች በጎሳ ላይ ለተመሰረተ ጥቃት እንዲሁም የሰብአዊ መብት ጥሰቶችና ጥቃቶች ሊጋለጡ ይችላሉ ብሏል መግለጫው። ጊዜያዊ የከለላ ፈቃድ ለኢትዮጵያውያን ሲሰጥ ለመጀመሪያ ጊዜ መሆኑ ታውቋል። እስካለፈው ሳምንት በጊዜያዊ የከለላ ፈቃድ ውስጥ የሚገኙ 15 ሀገሮች ሲኖሩ ኢትዮጵያ 16ኛ ሆና ተቀላቅላለች። አፍጋኒስታን፣ ሶማሊያ፣ ሱዳን፣ ደቡብ ሱዳን፣ ሶሪያ እና የመን ከዝርዝሩ ውስጥ ይገኙበታል። ከጥቅምት 10 2015 በፊት አሜሪካ የገቡ ኢትዮጵያውያን የከለላው ተጠቃሚ ናቸው። ከጥቅምት 10 2015 ወዲህ አሜሪካ የገቡ ኢትዮጵያውያን ግን የከለላው ተጠቃሚ እንደማይሆኑ መግለጫው አስታውቋል። ለመሆኑ የድሉ ተጠቃሚ ለመሆን ኢትዮጵያውያን ለየትኛው መስሪያ ቤት ወይም ቢሮ ነው ማመልከት የሚገባቸው? ምን ምን ነገሮችንስ ቀድመው ማዘጋጀት ይጠበቅባቸዋል?
እንግዲህ አሁን ህጉንቱ ሬጉሌሽን ያወጣው ገና ባለፈው አርብ ኦክቶበር 20 ነው።
ግን አርብ ዕለት ነው
ያወጣው አይደል? አዎ። እና ገና ፌደራል ሚኒስተር ላይ አልወጣም። እዛ ላይ ከሰሞኑ ይወጣል። ከዛ በኋላ ነው እንግዲህ አፕላይ መደረግ የሚጀምረው። ከሰሞኑ ይወጣል ማለት ነው። ስለዚህ የት አፕላይ እንደሚደረግ ምናምን ዝርዝሩ እዛ ላይ ነው። ፎርም አለ ዩዥዋሊ እንደዚህ የቲፒኤስ ፎርም I-821 ይባላል እና የዩኤስሲአይኤስ ላይ ያው አንድ ይሄ ህግ ከወጣ በኋላ ይህን ፎርም ሞልቶ ወደሚገባው መስሪያ ቤት የት እንደሚላክ በጣም ዲቴይል የሆነ ነገር ይወጣል። ፊው ዩዥዋሊ ለዚህ 85 ብር ነው ኢን አፕሊኬሽን ለመላክ። ከዛ ጋር ተያይዞ የስራ ፈቃድ አብሮ አፕላይ ማድረግ ይቻላል። ከሰሞኑ የዚህ ዝርዝር ይወጣል። እንዳልኩ ግን ተማሪዎችን በተመለከተ አሁን አስቸኩሎ አፕላይ የሚያስደርግ ነገር የለም። ምክንያቱም ለ18 ወር ነው እንትኑ የሚሰጠው ማለት ነው። ስለዚህ ማለት የስታተሳቸው ይሄ 18 ወር ኤክስፓየር ከማድረጉ በፊት ባለው ቀረብ ሲል ማለት ነው እዛ አፕላይ ቢያደርጉ ለ18 ወር ኤክስቴንድ ይደረጋል ማለት ነው። የሚሰጣቸው ፈቃድ ለ18 ወር ማለት ነው። ስለዚህ አሁን ማድረግ የሌለበት ሰው ትንሽ ቆይቶ አፕላይ ያደርግ ይሻለዋል። እና አሳይለም እንግዲህ አፕላይ የሚያደርጉትን ሰዎች ፔንዲንግ የሆነ አሳይለም ጉዳይ ያላቸው ሰዎች የስራ ፈቃድም ምንም ስላላቸው አሁን ኔሴሰሪ ማድረጋቸው አድቫይዝብል አይደለም። እንደ ከሰው ከሁኔታ ይለያያል። እና እንግዲህ እንዳስፈላጊነቱ ባለሙያዎች አማክሮ ማድረግ ነው የሚሻለው።
ይህ በእንዲህ እንዳለ ፕሬዚደንት ባይደን አገራቸው ከዚህ ቀደም ታይቶ በማይታወቅ የጦር ወንጀልና ሰብአዊነት ላይ የሚፈጸሙ ወንጀሎችን በሚያስከትል ሁከትና ብጥብጥ የተነሳ ዩናይትድ ስቴትስ ውስጥ ለረጅም ጊዜ ለቆዩ ኢትዮጵያውያን ዜጎች ጊዜያዊ የስደት ከለላዎችን መስጠታቸው ፍጹም ትክክል ነው ሲሉ የሕግ መወሰኛው ምክር ቤት የውጭ ጉዳዮች ኮሚቴ ሊቀመንበር የኒውጀርሲው ዲሞክራት ሴናተር ባብ ሜኔንዴዝ ባለፈው ሳምንት ባወጡት መግለጫ አስታውቋል። ሜኔንዴዝ ይህን ያስታወቁት የባይደን አስተዳደር ኢትዮጵያ ውስጥ ባለው የጸጥታ ሁኔታ ምክንያት ዩናይትድ ስቴትስ ውስጥ የሚኖሩ ኢትዮጵያውያን ከጥቅምት 10 2015 ዓ.ም ጀምሮ ለ18 ወራት የሚቆይ ጊዜያዊ የከለላ ፈቃድ እንዲሰጣቸው ሲል በአገር ውስጥ ደህንነት መስሪያ ቤት በኩል መግለጫ መውጣቱን ተከትሎ ነው። ሴናተር ሜኔንዴዝ በመግለጫቸው በኢትዮጵያ ያለውን ግጭትና ተኩስ በአፋጣኝ ለማስቆም እንዲሁም ግፍ የፈጸሙትን ተጠያቂ ለማድረግ ማዕቀብን ጨምሮ በእጃችን ያሉትን መሳሪያዎች ሁሉ መጠቀም አለብን፣ አሁን በዩናይትድ ስቴትስ የሚገኙ ኢትዮጵያውያን በሰላም ወደ ሀገራቸው እስኪመለሱ ድረስ ጥበቃቸውን ማጠናከር የጠንካራ ፖሊሲ አካሄድ አስፈላጊ አካል ነው ብለዋል። የዩናይትድ ስቴትስ የአገር ውስጥ ደህንነት መስሪያ ቤት ባለፈው ሳምንት ባወጣው መግለጫ በግጭት በሰብአዊ ቀውስ በምግብ እጥረት በጎርፍ በድርቅና በመፈናቀል ምክንያት ወደ ሀገራቸው መመለስ የማይችሉ ኢትዮጵያውያን በሀገራቸው ያለው ሁኔታ እስከሚሻሻል በአሜሪካ እየሰሩ መቆየትና መስራት ይችላሉ ብሏል። ለ18 ወራት የሚቆየው የከለላ እድል ፌደራል ሬጅስተር በተባለው ማስተዋቂያ ላይ በሚከተለው ጥም ላይ ሲወጣ ተግባራዊ እንደሚሆን የደህንነት መስሪያ ቤቱ መግለጫ ተቆሟል። ፌደራል ሬጅስተር በከለላው ተጠቃሚ ለመሆን እንዴት ማመልከት እንደሚቻልና የሥራ ፈቃድ ማግኘትን በተመለከተ ዝርዝር መመሪያ ያወጣል ተብሏል። አመልካቾች ሁሉንም ቅድመ ሁኔታዎች ማሟላት እንዳለባቸውና የደህንነትና የኋላ ታሪካቸውን በተመለከተ ምርመራ እንደሚደረግ የደህንነት መስሪያ ቤቱ አስታውቋል። ለተጨማሪ መረጃም የዩናይትድ ስቴትስ ስደተኞች ጉዳይ መስሪያ ቤት ድረገጽ የሆነውን uscis.gov እንዲሁም የመስሪያ ቤቱን ትዊተር፣ ኢንስታግራም፣ ዩቲዩብ፣ ፌስቡክ እና ሊንክድን መከታተል እንደሚችሉ ታውቋል።
መሰናዶአችን ያቀጥላል። በተከታይ የምናልፈው ደግሞ ወደ ድርድሩ ዘገባ ይሆናል። ደቡብ አፍሪካ ውስጥ እንደሚካሄድ ለተነገረው የሰላም ንግግር የኢትዮጵያ መንግስትና የህወሓት ልዑካን እዚያ መግባታቸው ተነግሯል። ጎን ለጎንም ሁለቱም ወገኖች ውጊያ ባስቸኳይ እንዲያቆሙ የሚቀርቡ ጉትከታዎች ባያቋርጡም የኢትዮጵያ መንግስት ዛሬ ባወጣው መግለጫ የመከላከያ ሰራዊቱ ቁልፍ የሚባሉ የትግራይ ከተሞችን መቆጣጠሩን ቀጥሏል ብሏል። የድርድር ሂደት ስላለበት ሁኔታ ግን ከአፍሪካ ህብረትም ይሁን ከተደራዳሪዎቹ ወይም ከአስተናጋጆቹ የወጣ መግለጫ የለም። ይሁን እንጂ ተዋጊዎቹ በሚቀጥሉት ጥቂት ቀናት ውስጥ ቢያንስ ተኩስ ለማቆም ይስማማሉ የሚል ተስፋ በአደራዳሪዎቹ ዘንድ እንዳለና ዋናው ንግግር የሚጀምረው ነገ እንደሆነ የሚጠቁሙ የደቡብ አፍሪካ መገናኛ ብዙሃን ዘግበዋል። ኬኔዲ አባተ ተጨማሪ ዘገባ አለው።
በአፍሪካ ህብረት መሪነት በደቡብ አፍሪካ ውስጥ ይካሄዳል ለተባለው የሰላም ንግግር ልዑካኑን ዛሬ መላኩን የኢትዮጵያ መንግስት አስታውቋል። የመንግስት ኮሙኒኬሽን አገልግሎት ዛሬ ባወጣው መግለጫ መንግስቱ የሰላም ንግግሩን ግጭቱን በሰላም ለመፍታት የሚቻልበት እድል አድርጎ እንደሚመለከት ገልጾ ንግግሩ በመከላከያ ኃይል መስዋዕትነት እየተስተካከለ የመጣውን ሁኔታ የበለጠ ለማጠናከር ምቹ አጋጣሚ የሚፈጥር አድርጎ ይወስደዋል ብሏል። በሌላ በኩል የህወሓት ተደራዳሪ ቡድን ደቡብ አፍሪካ ትናንት መግባቱን የህወሓት ከፍተኛ አመራር አባል የሆኑት ፕሮፌሰር ክንደያ ገብረህይወት አስታውቀዋል። ሮይተርስም ማንነቱን ያልጠቀሰው አንድ ባለስልጣን የህወሓት ተደራዳሪ ልዑካን ቡድን ከዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ጋር ሆኖ ትናንት እሁድ ደቡብ አፍሪካ ደርሷል ማለቱን ዘግቧል። ፕሮፌሰር ክንደያ የህወሓት ልዑካን ደቡብ አፍሪካ መግባታቸውን ባረጋገጡበት በትናንቱ ትዊታቸው እጅግ አንገብጋቢ ጉዳዮች ሲሉ ባሰፈሩት ዝርዝር ስር ግጭቱ ባስቸኳይ እንዲቆም፣ ያልተገደበ የሰብአዊ እርዳታ አቅርቦትና የኤርትራ ኃይሎች መውጣት የሚሉ ነጥቦችን ዘርዝረዋል። ይሁን እንጂ እነዚህ ነጥቦች ቅድመ ሁኔታ ይሁኑ አይሁኑ የጠቆሙት ነገር የለም። ወታደራዊ መፍትሄ ሊኖር አይችልም ሲሉም በትዊታቸው ማጠቃለያ ላይ መልእክት አስተላልፈዋል። የዩናይትድ ስቴትስና የአውሮፓ ህብረትን ጨምሮ የተለያዩ ዓለም አቀፍ አካላትም መሰል መልእክት ማስተላለፋቸውን የቀጠሉ ቢሆንም የኢትዮጵያ መንግስት ግን ወታደራዊ እርምጃውን እንደሚቀጥል ተቆሟል። የመንግስት ኮሙኒኬሽን አገልግሎት በዛሬው መግለጫው መከላከያ ሰራዊት ቁልፍ የሚባሉ የትግራይ ከተሞችን መቆጣጠሩን ቀጥሏል ሲል የውጊያውን መቀጠል አመላክቷል። የመከላከያ ሰራዊቱ ይህንን ሲያደርግ በከተሞች ውጊያ ሳይያደርግ የህወሓትን ወታደራዊ አቅም ለማሽመድመድ የሚያስችል ስልት ተጠቅሟል ሲልም አክሏል። መከላከያው ከሽሬ አላማጣና ኮረም በኋላ ስለያዛቸው ከተሞች ግን አገልግሎቱ በመግለጫው አልጠቀሰም። ሆኖም አሶሺየትድ ፕሬስ አንድ የሰብአዊ ሰራተኛን ዋቢ በማድረግ ትናንት ባወጣው ዘገባ ታሪካዊቷ አድዋ ከተማ በኢትዮጵያ መከላከያ ሰራዊት መያዟን ገልጿል። የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን ባለፈው አርብ ጥቅምት 11 2015 ዓመተ ምህረት በአዲስ አበባ ላሉ የዲፕሎማቲክ ማህበረሰብ አባላት በሰጡት ማብራሪያ የኢትዮጵያ መከላከያ ሰራዊት በትግራይ ክልል ህገ መንግስታዊ ስርዓቱን ወደ ነበረበት ለመመለስ አይሮፕላን ማረፊያዎችንና ሌሎችንም የፌደራል ተቋማት ደህንነት ለመጠበቅ ቅድሚያ በመስጠት እርምጃ እየወሰደ ነው ማለታቸው ይታወሳል። ውጊያው በቀጠለበት በአሁን ወቅት የኢትዮጵያ መንግስት በተቆጣጠራቸው አካባቢዎች ከግብረሰናይ ተቋማት ጋር በመቀናጀት እርዳታ እንዲደርስ እየሰራ መሆኑን ገልጿል። በእነዚህ አካባቢዎች አገልግሎት ሰጪ ተቋማትን ስራ ለማስጀመር የሚያስችል ዝግጅት እያደረገ መሆኑንም በኮሙኒኬሽን መስሪያ ቤቱ በኩል አመልክቷል። ከየአካባቢው ማህበረሰብ ጋር በመነጋገር ህዝባዊ አስተዳደር የሚቋቋምበትንና ማህበራዊ አገልግሎቶች የሚጀመሩበትን መንገድ እያመቻቸ መሆኑንም ጠቁመዋል። የሰሜን ኢትዮጵያው ጦርነት ከተጫረበት ከጥቅምት 24 2013 ዓ.ም ምረት ወዲህ በፌደራል መንግስትና በህወሓት መካከል ለመጀመሪያ ጊዜ ፊት ለፊት ይካሄዳል የተባለው የሰላም ንግግር በምን ደረጃ ላይ እንደሚገኝ የዘገባ እስከተጠናቀረበት ሰዓት ድረስ ከማንም ወገን የወጣ መረጃ የለም። ተደራዳሪዎቹ ደቡብ አፍሪካ ከደረሱ በኋላ ያለውን ሁኔታ በተመለከተም ከአፍሪካ ህብረትም ቢሆን በይፋ የተሰጠ መረጃ እስካሁን የለም። ሆኖም የዛሬው መርሃ ግብር አደራዳሪዎቹ ለውይይቱ አካሄድ ስልት ለመንደፍ የሚገናኙበት እንደሆነ የደቡብ አፍሪካ መገናኛ ብዙሃን ቅርበት ያላቸው ያሏቸውን ምንጮች ጠቅሰው ዘግበዋል። ንግግሮቹ በይፋ የሚጀመሩት ነገ ማክሰኞ እንደሆነ የጠቆሙት እነዚሁ የመገናኛ ብዙሃን የኢትዮጵያ ፌደራል መንግስትና ህወሓት በሚቀጥሉት ጥቂት ቀናት ውስጥ ቢያንስ ግጭት የማቆም ስምምነት ላይ እንዲደርሱ አደራዳሪዎቹ ተስፋ ማድረጋቸውንም ዘግበዋል። ስለ ሰላም ንግግሩ አስተያየታቸውን የጠየቅናቸው የአፍሪካ ህብረት ኮሚሽን ሊቀመንበር ቃል አቀባይ ኤባ ካሎንዶ አዲስ መረጃ ከመስጠት ተቆጥበዋል። ይልቅ ባለፈው ሐሙስ ወደ ሰጡን ምላሽ መርተውናል። ይኸውም ህብረቱ የሁለቱን አካላት የሰላም ንግግር ለማስጀመር በሂደት ላይ መሆኑን አረጋግጠው ዝርዝሩን እንዳስፈላጊነቱ ከተወያዮቹ ጋር በመመካከር እናቀርባለን የሚል ነው። የኢትዮጵያ መንግስትና ህወሓትም ስለ ድርድሩ መጀመር አለመጀመር እስካሁን የገለጹት ነገር የለም። ወደ ስፍራው የላኳቸውን ልዑካንም በይፋ አላሳወቁም። ይሁን እንጂ የኢትዮጵያ መንግስት በምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን የሚመራ ዶክተር ጌዲዮን ጢሞቴዎስ፣ አቶ ተመስገን ጥሩነ፣ አምባሳደር ሐሰን አብዱልቃድር፣ አምባሳደር ሬድዋን ሁሴን፣ ጀነራል ብርሃኑ በቀለና ዶክተር ጌታቸው ጀንበር በአባልነት የተካተቱበት ተደራዳሪ ቡድን ማቋቋሙን ከዚህ ቀደም ማሳወቁ አይዘነጋም። ህወሓት በበኩሉ በጀነራል ጻድቃን ገብረትንሳይና በአቶ ጌታቸው ረዳ የሚመራ ተደራዳሪ ቡድን ማቋቋሙን መግለጹ ይታወሳል። በተያያዘ ዜና የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ስለ ድርድሩ ከኬንያው ፕሬዝዳንት ዊሊያም ሩቶና ከደቡብ አፍሪካ የዓለም አቀፍ ግንኙነትና ትብብር ሚኒስትር ናሌዲ ፓንዶር ጋር ትላንት ተነጋግረዋል። ሚስተር ብሊንከን ከውይይታቸው በኋላ ባወጧቸው ትዊቶች ከኬንያው ፕሬዝዳንት ዊሊያም ሩቶ ጋር ዛሬ ተነጋግረናል፣ በኢትዮጵያና በቀጠናው ሰላምና ደህንነት ጉዳይ ላይ እርሳቸው ስላላቸው ቁልፍ ሚና አድንቄያቸዋለሁ ብለዋል። ከናሌዲ ፓንዶር ጋር ያደረጉትን ንግግር በተመለከተ ደግሞ ከደቡብ አፍሪካው የውጭ ጉዳይ ሚኒስትር ፓንዶር ጋርም የኢትዮጵያ የሰላም ንግግሮች በሚሳኩባቸው ሁኔታዎች ላይ ተወያይተናል፣ ደቡብ አፍሪካ በድርድሮች ውስጥ ስላላት ጠቃሚ ሚናም አመስግኛቸዋለሁ ብለዋል። የኬንያው የቀድሞ ፕሬዝዳንት ኡሁሩ ኬንያታና የደቡብ አፍሪካዋ የቀድሞ ምክትል ፕሬዝዳንት ዶክተር ፉሙዙ ሌምላምቦ ንጉካ፣ የአፍሪካ ህብረት የአፍሪካ ቀንድ ከፍተኛ ተወካይና የናይጄሪያ የቀድሞ ፕሬዝዳንት ኦሉሴጎን ኦባሳንጆ ረዳት በመሆን ድርድሩን እንደሚመሩ ተነግሯል። በሌላ በኩል ዩናይትድ ስቴትስ የአፍሪካ ህብረትን በመደገፍ በዲፕሎማሲያዊ ጥረቶች በሙላትና በንቃት ተሳተፋለች ያሉት በተመድ የሀገሪቱ አምባሳደር ሊንዳ ቶማስ ግሪንፊልድ ደግሞ የዚህን ግጭት እልባት በሚያደናቅፉ አካላት ላይ ተገቢውን እርምጃ ለመውሰድ ዝግጁ ነን ሲሉም ትዊት አድርገዋል። የካቶሊካዊት ቤተክርስቲያን ሊቀ ጳጳስ አቡነ ፍራንሲስ ደግሞ በኢትዮጵያ እየቀጠለ ያለውን የግጭት ሁኔታ በጭንቀት እየተከታተልኩ ነው ብለዋል። ተፋላሚ ወገኖች ለውይይት የሚያደርጉት ጥረት ወደ እውነተኛ የእርቅ መንገድ የሚመራቸው ይሁን ሲሉ ምኞታቸውን የገለጹት አቡነ ፍራንሲስ ጸሎታችን፣ አጋርነታችንና አስፈላጊው ሰብአዊ እርዳታ ኢትዮጵያውያን ወንድሞቻችንና እህቶቻችንን አይለያቸው ብለዋል። ይህ በእንዲህ እንዳለ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከካናዳዎቻቸው ጋር መወያየታቸውን ገልጸዋል። ጠቅላይ ሚኒስትሩ ከጓደኛዬ ከካናዳ ጠቅላይ ሚኒስትር ጀስቲን ትሩዶ ጋር የሁለትዮሽ ግንኙነታችንን ማጠናከርን ጨምሮ በተለያዩ ጉዳዮች ላይ ውጤታማ የስልክ ውይይት አድርጌያለሁ ሲሉ በማህበራዊ መገናኛ ገጾቻቸው ገልጸዋል። ይሁን እንጂ ስለተወያዩባቸው ጉዳዮች በዝርዝር የጠቀሱት ነገር የለም። በሌላ ዜና በትግራይ ክልል በተደረገው ጦርነት በአስሮች የሚቆጠሩ ሴቶችና ልጃገረዶች ተደፍረዋል፣ በመቶዎች የሚቆጠሩ ሰላማዊ ሰዎች ደግሞ ተገድለዋል ሲል የክልሉ የድንገተኛ አደጋ ማስተባበሪያ ማዕከል መግለጹን አሶሺየትድ ፕሬስ ዘግቧል። ኤፒ ከክልሉ በተጨማሪ የተመድ ተቋማትና መንግስት መንግስታዊ ያልሆኑ ድርጅቶችም የተካተቱበት ያለው ይሄው ተቋም ያዘጋጀው ሰነድ በሽራሮ ከተማ እድሜያቸው ከ13 እስከ 80 የሆኑ ወደ 40 የሚጠጉ ልጃገረዶችና ሴቶች እንደተደፈሩ ይገልጻል ብሏል። ሆኖም ሰነዱ ጥቃቱ በማንና መቼ እንደተፈጸመ አይገልጽም ያለው አሶሺየትድ ፕሬስ በትግራይ ክልል ታታይ አዲያቦ ደደቢትና ጸለምት ያከባቢዎች 159 ሰዎች በጥይት መገደላቸውን በሰነዱ መካተቱን አመልክቷል። በእነዚህ አከባቢዎች የኢትዮጵያና የኤርትራ መከላከያ ኃይሎች በአየር ጥቃትና በከባድ መሳሪያ ድብደባ ብዙ ሲቪሎችን ገድለዋል ሲል ህወሓት በተደጋጋሚ መክሰሱ ይታወሳል። ይሁን እንጂ የአየር ኃይሉን ጨምሮ መከላከያ ሰራዊቱ ሰላማዊ ሰዎችን ኢላማ አያደርግም ሲል በተደጋጋሚ ያስተባበለው የኢትዮጵያ መንግስት ህወሓት ሲቪሎችን እንደጋሻ ይጠቀማል ሲል ይከሳል። በመሆኑም ሰላማዊ ሰዎችና የረዴት ሰራተኞች በህወሓት ይዞታ ስር ካሉ ወታደራዊ ኢላማዎችና አከባቢዎቻቸው እንዲርቁ ያሳሰበው ፌደራሉ መንግስት በሲቪሎችና በረዴት ሰራተኞች ላይ የተፈጸመ ጥቃት ካለ መርምሮ እርምጃ እንደሚወስድ መግለጹ ይታወሳል። በሌላ በኩል በአሜሪካ የአማራ ማህበር ባለፈው ሳምንት ባወጣው ሪፖርት የትግራይ ክልል አዋሳኝ በሆነው በአማራ ክልል ቆቦ አካባቢ የህወሓት ታጣቂዎች ካለፈው ነሐሴ ጀምሮ በትንሹ 196 ሲቪሎችን ገድለዋል፣ 143 ሴቶችንና ልጃገረዶችን ደግሞ ደፍረዋል ማለቱን አሶሺየትድ ፕሬስ በዘገባው አካቷል። ይሁን እንጂ ታጣቂዎቹ በሲቪሎች ላይ የመብቶች ጥሰት ይፈጽማሉ በሚል የሚቀርቡ ወንጀላዎችን ህወሓት በተደጋጋሚ ማስተባበሉ ይታወቃል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በመቀጠል የምናልፈው ከእንግሊዝ ወደ ደረሰን አንድ ዜና ይሆናል። ሪሺ ሱናክ የእንግሊዝ መንግስትን እየመራ ያለው የወግ አጥባቂው ፓርቲ መሪ ሆነው ተመርጠዋል። የአዲሱን ምርጫ ተከትሎም ሪሺ ሱናክ 57ኛው የእንግሊዝ ጠቅላይ ሚኒስትር ይሆናሉ። ሪሺ ሱናክ ለፓርቲያቸው መሪነት ለማሸነፍ የበቁት ተፎካካሪዎቻቸው የቀድሞ የእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰን እና ፔኒ ሞርዳውንት ከውድድሩ ራሳቸውን ማግለላቸውን ተከትሎ ነው። ዝርዝሩን አስተዋይ መለሰ አዘጋጅቶታል።
Rishi Sunak is therefore elected as leader of the Conservative Party.
በከፍተኛ ጭብጨባና ሆታ ነበር የወግ አጥባቂ ፓርቲው አባላት የአዲሱ መሪያቸውን ሪሺ ሱናክን ሹመት የተቀበሉት። እንግሊዝን በታሪኳ ለመጀመሪያ ጊዜ እስያዊ ዝርያ ያላቸው እንግሊዛዊ ጠቅላይ ሚኒስትር ሊመሯት ከገባችበት የኢኮኖሚ ውድቀት ሊታደጓት በኮቪድ-19 ወረርሽኝ ጊዜ ያሳዩትን የአመራር ብቃት እንደሚደግሙት ተስፋ በማድረግ አዲሱን ሹመት አጽድቃለች። የ42 ዓመቱ ሪሺ ሱናክ ከ1804 ወዲህ የመጀመሪያው በእድሜ ትንሹ ጠቅላይ ሚኒስትር ሆነዋል። የቀድሞ የፋይናንስ ሚኒስትር የፓርላማ አባል ሆነው ከተመረጡ በኋላ በ7 ዓመታት ብቻ ወደ ጠቅላይ ሚኒስትርነት በማደግም የመጀመሪያው እንግሊዛዊ ሆነዋል። የቀድሞ የባንክ ባለሙያ ሱናክና የቴክኖሎጂ ባለሙያ ባለቤታቸው አክሻታ መርቲ እንደ ሰንዴ ታይምስ የዘንድሮ ሀብታሞች ዝርዝር 830 ሚሊዮን ዶላር ሀብት ያላቸው ሲሆን ዘገባው የሱናክ ቤተሰቦች ከቀድሞዋ ዳግማዊት ንግስት ኤልሳቤጥ በ410 ሚሊዮን ዶላር እንደሚበልጡ ማትቷል። በዚህም በሀገሪቱ ታሪክ ጠቅላይ ሚኒስትር የንጉሳውያን ቤተሰቦችን በሀብት ሲበልጡ የመጀመሪያው ነው። በያዝነው ዓመት የሪሺ ሱናክ ባለቤት ከግብር ማጭበርበር ጋር ስማቸው ሲነሳ ቆይቷል። ዋሽንግተን ፖስት ባወጣው ሐተታ አክሻታ መርቲ ቋሚ መኖሪያዬ እንግሊዝ አይደለም፣ ስለዚህ ግብር አልከፍልም ማለታቸውና ሪሺ ሱናክም በተመሳሳይ ጊዜ የዩናይትድ ስቴትስ መኖሪያ ፈቃድ እንዳወጡ አስነብቧል። አያይዞም ቃል አቀባያቸውን ጠቅሶ ባወጣው መረጃ ሱናክ የዩናይትድ ስቴትስ መኖሪያ ፈቃዳቸውን ባለፈው ዓመት መልሰዋል ብሏል። ኬንያና አሁን የታንዛኒያ አካል በሆነችው ታንጋኒካ ተወልደው በ1960ዎቹ ወደ እንግሊዝ በፍልሰት ከመጡ ህንዳውያን ቤተሰቦች የተወለዱት ሪሺ ሱናክ ከምርጫው በኋላ በዝግ ስብሰባ ለፓርቲያቸው አባላት ባስተላለፉት መልእክት ፓርቲያቸው ያለው አማራጭ አንድ መሆን አሊያም መክሰም ብቻ መሆኑን ተናግረዋል። የጠቅላይ ሚኒስትሩ ደጋፊዎች በቻንስለርነት የሰሯቸው ስራዎችና ሀብት በማካበት ያስመዘገቡት ስኬት ሀገሪቷን ካለችበት ማጥ ለማውጣት በተለይ በአሁኑ ጊዜ ትክክለኛው ሰው ያደርጋቸዋል ሲሉ ተደምጧል። ሱናክ ዛሬ በሰጡት መግለጫ የቀድሞዋ ጠቅላይ ሚኒስትር ሊዝ ትረስ እጅግ በተለየና አስቸጋሪ ወቅት ለሰጡት አገልግሎትና አመራር አመሰግናቸዋለሁ ብለው እጅግ የምወደውን ፓርቲና ብዙ ያለችልኝን ሀገሬን አንድ በማድረግ አገለግላለሁ ብለዋል። ላለንበት ከፍተኛ የኢኮኖሚ ቀውስ እንዲሁም ለልጆቻችን የተሻለ ነገን ለመገንባት መረጋጋትና አንድነት ያስፈልገናል። ለዚህ ደግሞ በሐቀኝነትና በትህትና ለማገልገል ተዘጋጅቻለሁ። ለተሰጠኝ ምድል አመሰግናለሁ ብለዋል። የሌበር ፓርቲዋ አንጀላ ራይነር ጠቅላይ ሚኒስትሩ በስልጣን ዘመናቸው ሊያደርጉ ስላሰቡት አንድም ነገር ሳይናገሩ እንዲሁ ነው ሹመቱ የተሰጣቸው ሲሉ የፓርቲውን አባላት ወቅሰዋል። አንጀላ ራይደር አያይዘውም በፓርቲያቸው በስኮቲሽ ብሔራዊ ፓርቲ፣ በሊበራል ዴሞክራትስና በአረንጓዴ ፓርቲ የተጠራው የጠቅላላ ሀገራዊ ምርጫ ጥያቄ ሊደመጥ ይገባል ብለዋል። የሁለት ሴቶች ልጆች አባት የሆኑት ሩሺ ሲናክ የጠቅላይ ሚኒስትርነት እድሉን ያገኙት የቀድሞዋ ጠቅላይ ሚኒስትር ሊዝ ትረስ ለ49 ቀናት ብቻ ሀገሪቷን መርተው ከስልጣን ለመልቀቅ በመወሰናቸው ቀጥሎም ተፎካካሪዎቻቸው የቀድሞ ጠቅላይ ሚኒስትር ቦሪስ ጆንሰንና የፓርላማ አባሏ ፔኒ ሞርዳውንት ከውድድሩ ራሳቸውን ማግለላቸውን ተከትሎ ነው። አዲሱ የወጋ ጥባቂ ፓርቲው መሪ ነገ በይፋ 57ኛው የእንግሊዝ ጠቅላይ ሚኒስትር ከሆኑ በኋላ ካቢኔያቸውን በአዲስ መልኩ እንደሚያዋቅሩ ይጠበቃል። ለአሜሪካ ድምጽ አስተዋይ መለሰ ከለንደን።
ፕሮግራማችንን በዚህ አጠናቀቅን። ፕሮግራሙን በማቀናበር አብራኝ ተቆየችው ብርሃን ኃይሉ እንዲሁም ዋና አዘጋጅ አሉላ ከበደ ጋር ሳስተናግዳችሁ አመሻችሁ ስመኝሽ የቆየ ነበርኩ። ነገ በሌሎች ፕሮግራሞች እንጠብቃችኋለን። ሰላም፣ ደህና ደሩ።